የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ።
እንደምን አመሻችሁ የጋቢና ቪኦኤ አድማጮች። የዛሬ ሰኞ ህዳር 22 2012 ዓ.ም ምሽት ዝግጅታችንን በቀጥታ ከአሜሪካ ድምጽ ዋሽንግተን ዲሲ ስቱዲዮ ጀመርን።
በዛሬ ምሽት ዝግጅታችን ከሁለት ሃይማኖት አስተማሪዎች ጋር ያደረግነው ውይይት በቀዳሚነት ይደመጣል።
አለው ኢትዮጵያ ውስጥ ያማኝ ቁጥር ችግር የለም። ሁሉም በተመረጡት በቂ ሆነ አማኝ አላችሁ። የጥራት ችግር ነው ያለው።
መስጊድ ይፈርሳል፣ አብያተ ክርስቲያናት ይፈርሳሉ። ስነጉባር ብቻ አይደለም፣ ቤተ እምነቶችም ምር ይፈርሳሉ። ዛሬ ሰው የሃይማኖት ቤት ካፈረሰ የመጨረሻ ውድቀት ነው። ሰው ካህን ከገደለ፣ ሼክ ከገደለ የመጨረሻ ውድቀት ነው።
ኡስታዝ አቡበከር አህመድና ከቀሲስ ደረጀ ስዩሙን የተከታተልነው በምሽቱ መሰናዷችን ይጠብቁ።
የዛፍ ቅጠልና ከሌሎች የጽዋት ተዋጽኦች ውስጥ ዘጠኝ አይነት ሳሙናዎችን በማምረት አገር አቀፍ ሽልማት ያገኘ ወጣት መምህር ብሩክ አያሌውም እንዲሁ አብሮን ያመሻል። ከድሬዳዋ
በዋነኝነት ለውድድር የቀረብኩት የኒም ወይንም በሳይንቲፊክ ኔሙ አዛዝሪክ ታይንዲካ እንለዋለን። በድሬዳዋ አካባቢ ደግሞ የኪኒን ዛፍ በመባል የሚታወቅ እጽዋት አለ። የሱን ሳሙና ነው።
ዝግጅታችን ማብቂያ አብራችሁን ቆዩ። እነዚህንና ሌሎች ለምሽቱ ያዘጋጀናቸውን ጥንቅሮች ተሰማላችሁ። መርሃ ግብሩን በመምራት አብረናችሁ እናመሸው ሀፍታሙ ስዩምና
ኤደን ገረመውን። በቅድሚያ ግን
አጫጭር ዜናዎችን ኤደን ታስተማችኋለች።
ከዜናዎቹ ጋር ተመልሰን መተናል። በኢትዮጵያ የሀገር መከላከያ ሚኒስትር አቶ ለማ መገርሳ የተመራ ከፍተኛ የልዑካን ቡድን የኢትዮጵያና የአሜሪካንን የሁለትዮሽ የመከላከያ ትብብር ለማጠናከር ዛሬ ጠዋት ዋሽንግተን ዲሲ መግባታቸውን በአሜሪካን ሀገር የኢትዮጵያ አምባሳደር አቶ ፍጹም አረጋ በዛሬው ዕለት በትዊተር ገጻቸው ላይ አሳውቀዋል። በአክሱም ከተማ በየአመቱ ህዳር 21 የሚከበረው የአክሱም ጽዮን በዓል በትላንትናው ዕለት አማኞችና ጎብኚዎች በተገኙበት በድምቀት ተከብሯል። በበዓሉ ዋዜማም ነዋሪዎች በከተሞች መግቢያ ላይ ድንኳን በመትከል እግር በማጠብና ምግብ በማቅረብ ተቀብለዋል። የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ በበዓሉ ባሰሙት ቃለ ምዕዳን የንግግራቸውን ትኩረት ስለ ሰላም አድርገዋል። ሰላም ለሁሉም ፍጡር ወሳኝና ልንጠብቀው የሚገባ ዋጋ የማይገኝለት ጸጋ ነው ያሉት ፓትርያርኩ በመላው ኢትዮጵያ ዘንድ መረጋጋት እንዲመጣ ሁሉም ምእመን በጸሎትና በመህላ እንዲጠናከር ጥሪ አቀርባለሁ። ዘገባውን ያደረሰን ሙልጌታ ጽባህ ነው። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ከብራዚልና ከአርጀንቲና በሚገቡ ብረታብረት ላይ በአፋጣኝ ቀረጥ መልሰው እንደሚጥሉ አስታውቀዋል። ብራዚልና አርጀንቲና የገንዘባቸውን ዋጋ በከፍተኛ ደረጃ እየቀነሱ በመሆኑ ለገበሬዎቻችን ጥሩ አይደለም፣ ስለዚህ ቀረጡን መልሰን ተግባራዊ እናደርጋለን ብለዋል። ከዚያም ሌላ ሌሎች ሀገሮች የገንዘባቸውን ዋጋ በመቀነስ የኢኮኖሚ ጥቅም እንዳያገኙብን በማለት እንዲከላከል የፌደራል መንግስቱ ዋና ግምጃ ቤቱንም አሳስበዋል። ቡርኪና ፋሶ ምስራቃዊ ክፍለ ግዛት ውስጥ ትላንትና ማንነታቸው ያልታወቀ ታጣቂዎች አንድ ቤተክርስቲያን ላይ ተኩስ ከፍተው ቢያንስ 14 ሰዎች ገድለዋል። ጥቃቱ የደረሰው ከኒጀር ጋር በሚያዋስነው የቡርኪና ፋሶ ድንበር ላይ በመትገኝ ከተማ መሆኑም ተዘግቧል። የመንግስቱ ወታደሮች አጥቂዎችን ማደን ይዟል። ታጣቂዎቹ በቤተክርስቲያኑ ውስጥ ላይ ጥቃት የከፈቱት ምዕመናኑ የሰንበት ቅዳሴ ስርዓት እየተከታተሉ በነበረበት ሲሆን ወዲያውኑ በሞተር ብስክሌት ተሳፍረው እንደመለጡ ነው የተዘገበው። ለጥቃቱ እስካሁን ኃላፊ ነኝ ብሎ የወጣ አካል የለም። ይሁን እንጂ ጽንፈኛ የእስልምና አቀንቃኞች ናቸው ተብሎም ተጠርጥሯል። ዩናይትድ ስቴትስና ቻይና የንግድ ድርድራቸውን አቋርጧል። አክሲዮስ የተባለ የዜና ድረገጽ እንደዘገበው ይህ የሆነው የሆንግ ኮንግን አፍቃሪ ዲሞክራሲ ታጋዮች የሚደግፈው የዩናይትድ ስቴትስ ምክር ቤት በሁለቱ ፓርቲዎች ትብብር የቀረበ አዲስ ሕግ ከፈረመ በኋላ ነው። አክሲዮስ በስም ያልጠራውና የፕሬዝዳንት ዶናልድ ትራምፕ ተደራዳሪ ቡድን ምንጭ ድርድሩ በአዲሱ ሕግ ምክንያት ተቋርጧል ማለቱን ጠቅሷል። ምንጩ አክሎ የቻይና ፕሬዝዳንት ሺ ጂንፒንግ የአገር ውስጥ ፖለቲካ እረጋ እስኪል ጊዜ መስጠት ያስፈልጋል ማለቱን አክሲዮስ አክሎ ገልጿል። አድማጮች ለሰዓቱ ያዝንላችሁ አጫጭር ዜናዎች እነዚህ ነበሩ። ከቀሬ ጋቢና ፕሮግራሞች ጋር አብራችሁን አምሹ። የጋቢና ጉዟችን ይቀጥላል። ኤደን ገረመውና
አብዛሙ ስዩም እያስተናገድናችሁ እንቆያለን። አሁን ወደ ቀዳሚው ርዕሳችን እንሻገራለን።
በወቅታዊ የኢትዮጵያ ሁኔታና ሃይማኖታዊ ጉዳዮች ዙሪያ የተደረገው ውይይት ነው ቀዳሚው ርዕሳችን።
ኡስታዝ አቡበከር አህመድና ቀሲስ ደረጀ ስዩም ጋር ኢትዮጵያንና ሃይማኖታዊነት፣ ሃይማኖትና የማህበራዊ ሚዲያ አጠቃቀምና የሃይማኖት ተቋማት ወቅታዊ ቁመና ላይ የሚያተኩር ውይይት ተካሂዷል። ውይይቱን የመራችው ጽዮን ግርማ ስትሆን ለዛሬ የውይይቱን የመጀመሪያ ክፍል እናስደምጣችኋለን።
የመጀመሪያው ኢትዮጵያውያንና ሃይማኖታዊነት ብዬ ያስኩት ጥያቄ ላይ ልምጣ። እንግዲህ ኢትዮጵያ የነባር ሃይማኖቶች መገኛና የሃይማኖቶች አገር እንደሆነች ይነገራል። የእምነት አስተማሪዎቹ ይሄንን አበክራችሁ ተናገራላችሁ። አንዳንዶች እንደውም ይሄንን በስታቲስቲክስ ያስቀምጡታል። ከ97 ይሉታልና ያላነሰ ህዝቡ ሃይማኖተኛ መሆኑ ይነገራል። ነገር ግን ኢትዮጵያ ውስጥ በየጊዜው የሚሰሙ ግጭቶች፣ አሁን ደግሞ የታዩ ያሉ ጭካኔ የተሞላባቸው ግድያዎች፣ ለከት አልባ መዘላለፎች፣ ህገወጥ የሆኑ ንግዶች፣ ክህደት ስል አንዳንድ የስነ ልቦና ባለሙያዎች ከዚህ ቀደም እዚህ ጋብዘን ስናነጋግር አሁን በጣም በስቷል። ሰዎች በፊት እምነት አባት ከልጁ ልጅ ከአባት በእምነት ንብረት እንኳን የሚያቆዩትን ይካካዳሉ፣ መካካድ ጀምረዋል የሚል ነገር ይነሳልና የስነ ምግባር ብልሹነት፣ በተቋም ደረጃ ደግሞ ስንመጣ ዘግናኝ የሆኑ የማሰቃየት ተግባራት፣ እስር ቤት ውስጥ የምንሰማቸው ከፍተኛ ሙስና የሚፈጸምበት ነገር ደግሞ ለምሳሌ ደሃ ህዝብ ይያለ ግን ደግሞ በጣም ከፍተኛ ሙስና ይፈጸማል የሚል ነገር ይስተማልና በአጠቃላይ እነዚህ ከላይ ዘረዘርኳቸውና ሌሎች ብዙ ዘግናኝ ነገሮች እንደሚፈጸሙ የምሰሙባት ሀገር ነች። ለምንድነው የሚሆነው? ህዝቡ ሃይማኖተኛ ከሆነ ይሄ ለምንድነው የሚሆነው? እንግዳ እናስቀድም እንዳልኩት ከኡስታዝ አቡበከር ልጀምር።
ሰግናለሁ። ቢስሚላህ። እንግዲህ ያው በመጀመሪያ እዚህ መብረክ ላይ ተገናኝተን ባለው ወቅታዊ ጉዳይ ላይ ደንዋይ ድሉ ስለተፈቀደና ካፋታችን ጋር ስለተገኘው አመሰግናለሁ። ዛሬ ላይ ሀገራችን ያለበት ተጨባጭ ከመቼውም ጊዜ የበለጠ ምናልባት የቤተ እምነቶች ሚናና ስራ ከፍተኛ መሆኑን የሚያሳይ ኃላፊነታችን ብዙ መሆኑን አመላካች የሆኑ ነገሮች መሬት ላይ ይስተዋላሉ። መነሻ ሀሳቡ ላይ እንደገለጽሽው ኢትዮጵያ ማህበረሰብ አብዛኛው አማኝ የሚባል ማህበረሰብ ነው እንደ አገሪቱ ውስጥ ያለው። መሬት ላይ አሁን እየተስተዋለ ያለው ነገር ግን እምነት የሚባለው እሴት በእኛ ማንነት ውስጥ ጎልቶ በማይታይበት ደረጃ ይባስ ብሎ ምናልባት እምነት አልባ ነው ወይም ደግሞ አማኝ ያልሆነ ማህበረሰብ ነው ተብሎ ከሚሰሩ ስራዎች በተቃራኒ በጣም በሚዘገንን ሁኔታ መሬት ላይ የሚስተዋሉ በጣም ልቅ የሆኑ ከአንድ አማኝ የማይጠበቁ ተግባራቶች መሬት ላይ ይስተዋሉ ይታያሉ። እነዚህ እኔ ኢትዮጵያ ውስጥ ብዙ ጊዜ እናገራለሁ፣ ኢትዮጵያ ውስጥ የአማኝ ቁጥር ችግር የለም። ሁሉም ቤተ እምነቶች በቂ የሆነ አማኝ አላቸው። የጥራት ችግር ነው ያለብን። በትክክል እምነታቸውን የተረዱና የእምነት ግዴታቸውን የሚወጡ ለፈጣሪያቸው ታማኝና ፈሪ የሆኑ ማህበረሰቦችን የማፍራቱ ስራ ላይ ግን ቤተ እምነቶች በአግባቡ ያን ሚና ተወጥተዋል ወይ ብዬ ሳስብ ከባድ እንደሆነ እንረዳለን። ይህ አማኝ ባህር በማህበረሰብ ለእምነቱ የያዘውን እምነት የእምነቱ አካል ነኝ ብሎ ይመን እንጂ በእምነቱ ውስጥ ያለው ወይም እምነቶች በውስጣቸው ይዘው የተነሱትን መሰረተ ሀሳብ ቅድም ሲገለጹ እንደነበሩት ማህበረሰባችን ትልቁ የእምነት መገለጫ በእስልምና ውስጥ እምነት ማለት መልካም ስነ ምግባር ነው የሚል መገለጫ አለ። ነቢዩ መሐመድ ወደዚህ ምድር ሲመጣ እኔ ሰው ልጆችን መልካም ስነ ምግባር ለማስተካከል ነው የተላኩት ብለው እምነት የሚለውን በአጠቃላይ ሲገልጹት ስነ ምግባር ነው። ስነ ምግባር በጣም ብዙ መገለጫዎች፣ ብዙ ማሳያዎች አሉት። እነዚህ ሲታዩ ወይም ሲወሩ የምንሰማቸው ዛሬ አስደንጋጭ፣ ዘግናኝ እንደ ማህበረሰብ እንኳን አይደለም አማኝ ማህበረሰብ ምንም ነገር ሰው በመሆኑ ብቻ ሊፈጠሩ የማይችሉ ነገሮች። ምክንያቱም እምነቶች የመጀመሪያ ደረጃ ለሰው ልጅ ሰጥተዋቸዋል ብዬ ማምነው እንደ እስልምና አስተምሮ ሰው ልጅ በሰውነቱ የተከበረ ፍጡር ነው። ፈጣሪ እንግዲህ ሰውን ሲፈጥር የእምነትን ምርጫ ለሰዎች ነው የሰጠው። ምርጫ አላቸው። ሰዎች በምርጫቸው የፈለጉትን እምነት ሊከተሉ ይችላሉ። በሰውነታቸው ግን የተሰጣቸው መብት ከፈጣሪ የተሰጣቸው መብት ነውና ያ መብታቸው ሊነፈግ በሚችልበት ክብራቸው፣ ማንነታቸው፣ ህይወታቸው፣ ነፍሳቸው አደጋ ሊገለጽ የሚችልበት ምንም አይነት ተጨባጭ ውስጥ እንዳይገቡ ሁሉም በሰውነት እንዲከበሩ ያዛል። አይደለም ሰው ልጅ በዚህ ባሰቃቂ ባሳዛኝና ባስደንጋጭ በሆነ ሁኔታ እኔ በጣም ይገርመኛል እንኳን አይደለም ተግባሩን መፈጸም እንደዚህ አይነት ነገር ማየቱን እንዴት ለመድ ነው እንዴት ይችላል ነው ብዬ ራሴን እጠይቃለሁ። ምንድነው እዚህ ደረጃ እንድንወርድ ያደረገን? እዚህ አይነት እዚህ ደረጃ የስነ ምግባር ዝቅጠት ውስጥ እንዴት ገባን? እንዴት ነው አማኝ ሆነን ፈጣሪ ያለን ብለን እናምን ወይም ደግሞ ለቤተ እምነት ታማኝ ነን ብንናብል የማህበረሰብ አካላቶች በዚህ አይነት ተግባር ውስጥ እንድንገኝ ያደረገን ምንድነው? ይሄን ተግባር አብዛኛው የሚፈጽመው ሰው የሆነ ቤተ እምነት አካል ነው፣ የዛ አካል ነውና ይሄ ተግባር እንደ ማህበረሰብ ሲወገዝ፣ ሲጠላ፣ ሲገፋ ወይም ደግሞ ሰዎች በሰሩት ተግባራቸው እምነቱን ተከታይ ሆኖ በሚያደርጉት ድርጊት ያ ድርጊት በማድረጋቸው ማህበረሰብ ውስጥ ያላቸውን ቦታ ሲያጡ እንኳን ማናይባቸው ተጨባጭ ጉዳዮች ነው ያሉት። እና እነዚህ ነገሮች በጣም አደገኛ ደረጃ ላይ እንዳለን ማሳያዎች ናቸው። እንደሚያልኩትን አስፈቃቂ ሆነ የሰው ልጅ ያከለ ተከበረ ፍጡር ነፍስ እስከማጥፋት ነፍሱ ሲጠፋ ደግሞ በጣም በአስፈቃቂና በዘግናኝ ሁኔታ ህይወቱ እንዲያልፍ ማድረግ ወንድሙ ወንድሙን ማፈናቀል መክፋት መሰል ነገራቶች እንግዲህ እዝነትን ርህራሄን ፍቅርን በሚሰብክ እምነት ተከታይ የሆነ አካል በዚህ አይነት ተግባር ውስጥ ከመገኘት የበለጠ የሚያሳዝን የሚያስከፋም ነገር የለም። እምነቱ አይደለም መሰረቱ ችግሩ ያማኙ ችግር ነው። እምነቱ ጋር ያለን ግንኙነትና እውቀት ወይም ደግሞ ቅርበት በዛ መጠን በመለያየቱ ነው። እናቱም መቼም ክሰል የክሰልን ጥቁርነት ለማጥፋት ምንም አይነት ሳሙና ብንጠቀም ሳሙናው ጥቁርነት ከለሩን ጥቁረቱን ማጥፋት አይችልም። ችግሩ የሳሙናው ችግር አይደለም የክሰሉ ባህሪ ስለሆነ ነው። ስሜታዊነት በጣም ጎልቶ የወጣበት ተጨባጭ ሰዎች ከፈጣሪያቸው ከመለስ መመሪያቸው በለጠ ለስሜታቸው ተገዥና ኋላ ለሚመጡ ነገሮች ተገዥ ሆነው ይሄዱ ያሉበት ተጨባጭ ለዛ ጥፋት እንዲወድቅ ምክንያት ይሆኑ ይያያሉና ለዚህ የሚታዩ በአጠቃላይ ስነመግባር ጉድለቶች እምነቱን ካለማወቅና ከመለስ ጋር ታዛዥ ካለመሆን የመጡ መገለጫዎች ናቸው ብያምናለሁ።
ቀሲስ ደረጀን ምላሽ በዚህ ላይ እንስማና ጥያቄዎች ነው።
እሺ ከሁሉ አስቀድሞ በዚህ ቦታ ሐሳባችንን ሰጥ ስለጋበሽን እናመሰግናለን። ከወንድሜ ከኡስታዝ አቡበከር ጋር ኢትዮጵያዊ ወንድሜ ጋራ እንድተዋወቅ ምድሉ ስላገኘው ደስተኛ ነኝ። እንግዲህ አው እንደተባለው ኢትዮጵያ የታላላቅ ሃይማኖቶች ሀገር ናት እና እነዚህ ታላላቅ ሃይማኖቶች ለሀገሪቱ የስነ ምግባር እሴት መሰረት ናቸው። ከቅርብ ጊዜ ወዲህ የምንመለከተው ግን የስነ ምግባር እሴቶቻችን ጠፍተው መከባበር ጠፍቶ ቅድም እንዳልሻቸው ጥያቄሽ እንዳነሳሻቸው ሰዎች ስግብግብ ሆነው ሰው ሲገሉ እንኳን ድሮ ሰው ሲገል ተሸሽጎ ነው ሰው የሚገለውና በዚህ ዘመን ከውድቀታችን የተነሳ ሰዎች ሰው ገለው ፎቶ የሚነሱበት ቪዲዮ የሚቀርጹበት በጣም ልብን የሚሰብር ነገር ላይ ደረስንበት። ይሄ እንደተባለው ትምርታችን መቀየር አለበት። የቤተ እምነቶች ትምርት እነዚህን ነገሮች የነበሩ ነገሮቻችንን ለማስቀጠል የሚችሉ ትምርቶቻችን ከመውደቅ የተነሳ ኃላፊነት ልንወስድ ይገባል። ቤተ እምነቶች ራሳችን ለምሳሌ እነዚህ ሁለት ታላላቅ እምነቶች በተለይ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያንና የሙስሊም ሃይማኖት በኢትዮጵያ ውስጥ ሺህ ዘመናት አስቆጥረዋል። በሰላም ስለመኖራቸው ብዙ ታላላቅ ጻፍ ተጽፈውላቸዋል። ብዙ ጊዜኛ ያው የውጮቹ ጻፉላቸው ስለሚባል ስለምንቀበል ነው እንጂ በእጃችን መሬት ላይ መሬት ይረገጡ መረጃዎች አሉ። ያለመው ለምሳሌ ቤትም አገር የማናገኘው በአንድ አጥር የሚከፈሉ መስጊድና ቤተክርስቲያን ያገር አለ። አንዋር መስጊድንና ቅዱስ ሩጋኤል ራጉኤል ቤተክርስቲያንን ብንወስድ በአጥር ነው የሚለያቸው። ይሄ ትልቅ እሴት ነው ለኛ ለሁለቱ ሃይማኖቶች። ወደ አንዋር መስጊድ ቦታ የጠበበው ሰው ሶላት ማድረስ ቢፈልግ ራጉኤል አጥር ተጠግቶ ሶላት ያደርሳል። ራጉኤል ቤተ ክርስቲያን መጸለይ የሚፈልግ ክርስቲያን ቦታ ቢጠበው በንግስ በተለያየ ነገር አንዋር መስጊድ ስር ቆሞ ይጸልያል። ይሄ ብቻ አይደለም። እኛ ኢትዮጵያውያን በሃይማኖት መቻቻል ባልተሰበከባቸው ዘመኖች ኋላ ቀር ነው በሚባልበት ዘመን እንኳን ተነካክተን አናውቅ። ማንንም ሳይሰብከን ማንንም ስለ ሃይማኖት መቻቻል ሳይነግረን የምንቻቻል ሰዎች ነበር። ለዚህ ብዙ ነገር መጥቀስ ይችላል። ለምሳሌ አንድ ሰርግ ላይ አንድ ሙስሊምና አንድ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን አንድ ሰርግ ላይ ይጠራሉ። አንድ አዳራሽ ውስጥ ይታደማሉ። ሁለት ድስት ይጣድላቸዋል። አንድ ጠረጴዛ ላይ ይቀመጣሉ። ሳህናቸውን አንድ ጠረጴዛ ላይ ያስቀምጣሉ። ከሚፈለቅላቸው ሁለት ድስት ውስጥ በአንድ ጠረጴዛ ላይ የሚበሉ እንዲህ አይነት ነገር ያለን። ይሄ ጠፍቷል በጭራሽ የለም ማለት አይደለም። ዛሬም ድረስ ይሄ ደግሞ ገጠር ወርደን ወይም ደግሞ ታች ያለውን የዋሁን ህዝብ ብቻ ሳይሆን እንደዚህ አይነቱ ነገር ዛሬም አዲስ አበባ ውስጥ እናገኘዋለን።
እንዳላቋርጦት ብዬ ነው ግን ያው የውይይታችንን መስመር እንዳንለቅ ግን ማቋረጣለብኝና የኔ ጥያቄ እንደዚህ አይነት እምነት ሃይማኖት ያላቸው ሰዎች እንደዚህ አይነት መከባበር እንደዚህ አይነት ጠንካራ የሆነ እምነት ያላቸው ህዝቦች አገር ሆና ያለ ለምንድን ነው ይሄ ነገር የተፈጠረው? አሁን ለምን ተፈጠረ? ሃይማኖታችሁ እምነቱን በትክክል ያስተማራችሁ አይደለም ወይ የሚል ነው ጥያቄ።
አዎ እሱን አንስቻለሁ። እኔ በመግቢያዬ ላይ አንስቻለሁ። መጀመሪያ ይሄን አጉልተን መናገር መቻል አለብን። ምክንያቱም ቅድም ኡስታዝ እንዳሉት የሃይማኖቱ ስለምግባር ስለሚፈቅድ አይደለም። ለምን መሰለሽ እኔ መናገር መፈልጋቸው ነገሮች ስላሉ ነው። መስጊድ ይፈርሳል፣ አብያተ ክርስቲያናት ይፈርሳሉ። ስነምግባር ብቻ አይደለም ቤተ እምነቶች ጭምር ይፈርሳሉ። ዛሬ መስጊድ ይፈርሳል፣ ቤተ እምነት ይፈርሳል።
እነዚህ ከየት መጡ? ምንድነው እንደዚህ የሚያደርጋቸው ወደሚለው መንደርደሪያ እንዲያመጣን ነው። እና እነዚህንም እንደ ስነ ምግባር ሰው የሃይማኖት ቤት ካፈረሰ የመጨረሻ ውድቀት ነው። ሰው ካህን ከገደለ ሼክ ከገደለ የመጨረሻ ውድቀት ነው። ምናልባት ህንፃዎቹን 100 አመት ቢቆዩ አሁን ቅርስ ናቸው እንደምንላቸው ለልጆቻችን ቅርስ ሊሆኑ ይችላሉ ይሆናል። ነገር ግን ህንፃን ሰራለን። የእግዚአብሔር ህንፃ የሆነ ሰው ግን በሃይማኖቱም ጭምር ጠብ ውስጥ የገባንበት ሰዓት ነውና መፍትሄ ልናገኝለት ይገባል። እና ከዚህ አንፃር ነው ወድቀናል። የወደቅነው አንዱ በመጀመሪያ ደረጃ እንደተባለው የሃይማኖት አስተምሮአችን ችግር አለበት። ከዚህ ጋራ ወደ በኋላ መጣበታለሁ።
አድማጮች እንግዲህ ውይይቱ አልተቋጨም። ሙሉውን ከድረገጻችንና ከፌስቡክ ገጻችን ላይ ታገኙታላችሁ። ቪኦኤ አማሪክ ብላችሁ ገብታችሁ ተከታተሉት።
በማዳመጥ ላይ የምትገኙት ጋቢና ቪኦኤ ነው። ከአሜሪካ ድምጽ ራዲዮ ነው እየተደመጠ የሚገኘው። ወደ ቀጣዩ መርሃ ግብር ከመላፋችን በፊት የፕሮግራም ማስተዋወቂያ አለን። የመደመርን ሐሳብ ከመነሻውም ቢሆን እንዳልተቀበሉት የኦሮሞ ዲሞክራሲያዊ ፓርቲ ምክትል ሊቀመንበርና ኢትዮጵያ መከላከያ ሚኒስትር አቶ ለማ መገርሳ ከቪኦኤ ጋራ ባደረጉት ቃለ ምልልስ ከሰሞኑ ማስተዋወቃቸው ይታወሳል። በሌላ በኩል አቶ ለማ መገርሳ በድርጅታዊ አሰራር ልዩነት ላይ ያነሱት ሐሳብ ዲሞክራሲያዊና ሐሳቡ ተጠናቆ ያልተሰጋ በመሆኑ አሁንም ቢሆን ለውይይት ክፍት መሆኑን ኢትዮጵያ ብልጽግና ፓርቲ ኦሮሚያ ጽህፈት ቤት ማስተዋወቁን የተመለከተው ዘገባ በሳምንቱ ማክተሚያ ላይ በአማርኛ አገልግሎት መሰማቱ አይዘነጋም። በዛሬው ምሽት ደግሞ ጋቢና ቪኦኤን ተከትሎ በሚደመጡት የአፋን ኦሮሞና ትግረኛ አገልግሎቶችም ይሄው ዘገባ እንደሚደመጥ ለማሳወቅ እንወዳለን። አሁን ወደ ተከታዩ ዘገባ እንሻገር።
አዎ፣ በተከታዩ ዘገባ እንግዲህ ወደ ድሬዳዋ እናቀናለን። መምህር ብሩክ አያሉ ይባላል። በድሬዳዋ አዲሱ ሁለተኛ ደረጃና መሰናዶ ትምህርት ቤት ውስጥ የባዮሎጂ መምህር ሲሆን በቅርቡ በተዘጋጀው የሳይንስ ቴክኖሎጂ ኢንጂነሪንግና የሂሳብ ወይም ስቴም ፈጠራ ውድድር በአገር አቀፍ ደረጃ አሸናፊ ሆኗል። ያሸነፈው የድሬዳዋን መንገዶች ከሚያደምቁት የክኒን ዛፎችና ሌሎች የእጽዋት ተዋጽኦች 9 አይነት ሳሙናዎችን በመስራቱ ነው። ስለ ፈጠራውና ቀጣይ ቅዶቹ ያነጋገረው አዲስ ቸኮል ዘገባ አለው።
ወደ 9 አካባቢ የሚጠጉ ሳሙናዎች ናቸው። ሁሉም ሳሙናዎች ኮምፕሊትሊ ከሄርባል ኤክስትራክት የተሰሩ ናቸው። ምንም አይነት የእጽዋት ተዋጽኦ የሌለባቸው ሙሉ በሙሉ ከእጽዋት የሚገኙ ኢንግሪዲየንቶችን ብቻ በመጠቀም ያዘጋጀዋቸው ሳሙናዎች ናቸው። ከነዛ መካከል የመጀመሪያውና በዋነኝነት ለውድድር የቀረብኩት የኒም ወይንም በሳይንቲፊክ ኔሙ አዛዝሪክታ ኢንዲካ እንለዋለን። በድሬዳዋ አካባቢ ደግሞ የኪኒን ዛፍ በመባል የሚታወቅ እጽዋት አለ። የሱን ሳሙና ነው ይዤ የቀረብኩት። እንግዲህ ኪኒን ዛፍ የተለያዩ ነገሮችን ሲያደርግና ያለን በአካባቢያችን በተለይም በድሬዳዋ አካባቢ ለሆድ ቁርጠት በመብላት እንደ መድኃኒት ይጠቀሙበታል። ከዛ ውጪ የወባ ትንኝ እንዳይራባ ቅጠሉን በመጨቅጨቅ የወባ ትንኝ የሚራባበት አካባቢ ይረጩታል እና እሱ የተረጨበት አካባቢ ከወባ ትንኝ በተጨማሪ ዝንቦች አያርፉም። ስለዚህ እንደ ሪፔላንት ያገለግላል፣ እንደ ኢንሴክት ሪፔላንት ያገለግላል። ስለዚህ ያንን ነገር ወደ ሳሙና ብለውጠው በቀላሉ ሰዎች በዛ ቢጠቀሙ የዛን ኢንግሪዲየንት ጥቅሙን ያገኛሉ ብዬ አሰብኩኝ። ከዛ በኋላ ወደ ሳሙና ቀየርኩትኝ። ወደ ሳሙና ስቀይረው እንዴት ነው የሚሆነው ማለት ነው? በዛ ሳሙና የታጠበ ሰው አሁን ህጻናት በብዛት ፊቶቻቸው ላይ ዝንቦች ያርፋሉ፣ የተለያዩ ኢንሴክቶች ያርፋሉ። ስለዚህ ያንን ፕሪቬንት ለማድረግ ለመከላከል ይሄን ነገር በሳሙና ሰርቼ አቅርቤዋለሁ ማለት ነው። ስለዚህ በዚህ ሳሙና የታጠበ ሰው ኢንሴክት ላው ላይ አያርፍም፣ የተለያዩ ዝንብ ጨምሮ የወባ ትንኝን ጨምሮ ላው ላይ እንዳያርፍ ይከላከልልናል ማለት ነው። ከዛ በተጨማሪ እንግዲህ አዛድሪክታ ኢንዲካ ያው በጣም ለብዙ ጊዜ ለብዙ አገልግሎቶች ውሏል። ከዛም ለአብነት እንደ ሊትሬቸር ሪቪው ያገኘሁት በሁለተኛው የዓለም ጦርነት ጊዜ በጣም የማሌሪያ ተስፋፍቶ ነበር ወደ የወባ በሽታ። ያንን ለመከላከል የትንኛዋን የመራባት አቅም ለመግታት ያንን ቅጠል በቀጥታ ተጠቅመውበታል። ስለዚህ አሁንም ታው የወባ በሽታ በብዛት ያለበት አካባቢ ልጆችን በዛ ሳሙና፣ ሰዎችን ትልልቅ ሰዎችን በዛ ሳሙና ቢታጠቡ እንደ ኢንሴክት ሪፔላንት ስለሚያገለግል ከበሽታው ራሳቸውን መቆጠብ ይችላሉ። አዎ፣ በደንብ አረፋ አለው።
ማባረር ብቻ ነው አቅም።
ሳሙና ነው፣ በጣም ኃይለኛ አረፋ አለው። እዛም ታጥበንበትም አሳይተናል። ኦልሬዲ ያው መጀመሪያ ሳሙና ከተሰራ በኋላ በአንድ ቀን ውስጥ ድሬን ያደርጋል። ካደረገ በኋላ ከሁለት እስከ ሶስት ሳምንት ባለው ጊዜ ውስጥ ሪያክሽኑን ይጨርሳል የምንጠቀምባቸው እንትኖች እና ምንም አይነት ጉዳት አይኖረውም። የኔ ሳሙናዎች ደግሞ ፓወር ኦፍ ሃይድሮጅን የምንለው የአሲዲቲ እና የቤዝ የአልካሊኒቲ መጠኑ ተለክቶ 8.9 አካባቢ ነው። ይሄ ማለት መካከለኛ ሬንጅ ያላቸው ሳሙናዎች ውስጥ የሚመደበው ለ7 ለኖርማል ወይም ለኒውትራል የቀረበ ነው እና ምንም አይነት ጉዳት አያስከትልም። የጎንዮሽ ጉዳት የለውም። ሙሉ በሙሉ ከእጽዋት የተሰራ ነው እና እንደ ማንኛውም ሳሙና እንደውም ከሌሎች ሳሙናዎች በተሻለ መልኩ አረፋ ያለው በደንብ ጥርት ያለ ሳሙና ነው እየቀረብኩት።
መምህር ብሩክ ከኪኒን ዛፍ በተጨማሪ የሬትና የርድ ሳሙናዎችን ለተለያየ አይነት ፊቶች እንዲሆኑ አድርጎ አዘጋጅቷቸዋል። የሁለቱ ምርት የሆኑ ሳሙናዎች በገበያ ላይ ያሉ ቢሆንም መምህር ብሩክ ግን በአማካይ 80 ብር እየተሸጠ ያለውን የነኝ ምርቶች ሳሙና በ20 ብር ገበያ ላይ ማቅረብ እንደሚችል ይናገራል። ወዛምና ደረቅ ለሆኑ ፊቶችም የተለያየ አይነት ሳሙናዎች እንዳዘጋጀ ነው የሚናገረው። ከዚህ ባሻገር ልዩ ልዩ የጤና ጠቀሜታዎች ያላቸው የሽፈራ ወይም ሞሪንጋና የጥቁር አዝሙድ ሳሙናዎችንም ለመጀመሪያ ጊዜ አዘጋጅቷል። የሽቶ አለርጂ ላለባቸውም ግሩም ማዛ ያላቸውን የገላ ሳሙናዎች እንዳዘጋጀ ነው መምህር ብሩክ የሚናገረው። ስለ ቀጣዩ ቅድም የሚለው አለው።
አሁን ያው ወደ ገበያ ለመግባት እያሰብኩኝ ያለሁት አንደኛ ነገር አሁን ኖርማሊ በቀላሉ በጎጆ ኢንደስትሪ ልንሰራቸው ምን ይችላልቸው ናቸው። ከገበያ ልንገዛም እንችለው ላይ ወይንም ይሄ የምንጠቀመው አንድ ኢንግሪዲየንት አለ ለማድረቅ ወይም ሳፖኒፊኬሽን ፕሮሰስ ላይ ድሬን ለማድረቅ የምንጠቀመው አንድ እንትን አለ። እሱ ደግሞ ኢዚሊ አክሰሰብል ነው፣ በከተማውም በቀላሉ እናገኘው ምን ይችላል ነው። እና የምንጠቀመው በጣም በትንሽ ማነር ነው። በጣም በቃ አሁን ለምሳሌ 700 ብር ቢሆን የሚሸጠው 500 ግራሙ፣ ከዛ ውስጥ እኔ አሁን በላብራቶሪ ስሰራ 10 ሳሙና ለመስራት እያንዳንዱ እንትኑን ሰርቼዋለሁ። 10 ሳሙና ለመስራት 34 ግራም ነው የምጠቀመው። 34 ግራም ማለት አካፍለንትን ስለ ወደ 80 ሳንቲም አንድ ብር አካባቢ ነው የምትመጣውና ያ ነው አሁን ኮስት ኢፌክቲቭ ነው ብዬ የምናገረው። ወደ ገበያ ቢገባ ለተጠቃሚውም በጣም አዋጭ ነው፣ ዝቅተኛ የሆነ እንትን ያለው ለኔም ደግሞ ብዙ የተጠቃሚውን ኪስ ሳይጎዳ ለኔም ለአምራቹም ቆንጆ ፕሮፊት ሊያስገኝ የሚችል ስራ ነው።
በዚህ ረገድ ከባለሀብቶች ከአምራቾች ጋር የጀመርከ ግንኙነት አለ?
አዎ፣ የስልክ ኮሚኒኬሽን እያደረግን ነው። ኖርማሊ አዲስ አበባ የነበረው ውድድር ላይ አንድ ሁለት ሰዎችን አግኝቻለሁ። አዋጭነቱን ምን አውርተናል አሁንና ቀጣይ ወደ አዲስ አበባ ሄጄ የምነጋገርበት ነገር እንዳለ ተነጋግረን ነው የተለያየ ነው። እዚህ ድሬዳዋ ላይም ያው በሰዎች አሁን ከዚህ በኋላ ላገኛቸው ያሉ ሰዎች አሉ።
መምህር ብሩክ የዋንጫና ላፕቶፕ ተሸላሚ ሲሆን የሳይንስና ቴክኖሎጂ ሚኒስቴርም የመምህራንና ተማሪዎችን ፈጠራ በዚህ መልክ ማበረታታቱን ያደንቃል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
አዲስ ቸኮል ለዘገባውና መሰግናለን። አሁን ደግሞ የስፖርቱን ዓለም ወደምንቃኝበት ዘገባ እንሻገራለን።
አሁን እንግዲህ እዚሁ አሜሪካ ሀገር ውስጥ ነው የምንሆነው። በሰሜን ካሊፎርኒያ በሚገኘው ፓራዳይዝ ከተማ አሰቃቂ ሰደድ እሳትን ከቅርብ ጊዜያት በፊት አስተናግዳለች። ከተማዋን ካወደመው እሳት በኋላ ወደ ትምህርት የተመለሱ ተማሪዎች ደግሞ ግማሽ ብቻ ናቸው። ሆኖም በከተማዋ የሚገኝ አንድ ሁለተኛ ደረጃ ትምህርት ቤት የእግር ኳስ ቡድን በአስቸጋሪ ሁኔታ ውስጥም ሆኖ አስደናቂ ውጤት እያስመዘገበ ነው፣ ለብዙሃንም ተስፋ እየሆነ ነው። የኤልዛቤት ሊን ዘገባ ሀብታሙ ስዩም እንዲያስደምጠናል።
ሊሆን ይችላል ተብሎ በማይታሰበው በእነዚያ ጊዜያት ላለፉት ተማሪዎች ይህ እግር ኳስ መጫወቻ ሜዳ የእፎይታ ስፍራ ሆኗል። ከዓመት በፊት በብዙ ውጣ ውረድ ውስጥ ካለፉት የፓራዳይዝ ከፍተኛ ሁለተኛ ደረጃ ትምህርት ቤት ተማሪዎችና መምህራን ይህንን አይነት ምስክርነት መስማት እፎይታ ነው። ከአንድ ዓመት በፊት የፓራዳይዝ ከተማ 90ኛ በእሳት ወድሟል። ከ9 ትምህርት ቤቶች አሁን የቀሩት 4 ትምህርት ቤቶች ብቻ ናቸው። በዚያሽ ከተማ ውስጥ ይማሩ ከነበሩት መካከል ወደ ትምህርት ቤቶች የተመለሱት ግማሾቹ ናቸው። አሁን ላይ ግን ታምር የሚመስል ነገር በፓራዳይዝ ውስጥ ተፈጥሯል። የፓራዳይዝ ትምህርት ቤት የእግር ኳስ ቡድን ሁሉንም የውድድር ወቅቶች አንድም ሳይሸነፍ አጠናቋል። ሪክ ፕሪንስ የፓራዳይዝ ከፍተኛ ሁለተኛ ደረጃ ትምህርት ቤት የእግር ኳስ ቡድን ዋና አሰልጣኝ ናቸው። በባለፈው ወሰነ ትምህርት ስንጀምር 22 ተጫዋቾችን ነበረ እግር ኳስ እንዲጫወቱ ያስፈረም ነው። ምን እንደሚገጥመን አላወቅንም ነበረ። የበጋው ወቅት በሚመጣ ጊዜ ግን የተወሰኑ ልጆች ከዚህም ከዚያም እያሉ ወደ ቡድኑ መመለስ መቀላቀል ጀመሩ ነው ያሉት። አን ስተርንስ የተባሉ የትምህርት ቤቱ አትሌቲክስ ዳይሬክተር በበኩላቸው እነዚያ ልጆች የተመለሱት የአንድ ልዩ ነገር ተሳታፊ መሆን በእውነቱ ስለፈለጉ ነው ብለው ያምናሉ። ጄፍ ትሬንቸራ የቡድን አጋሮቹን ከእሳት በተረፈው ቤት ውስጥ አስጠልሏል። እሳቱ ካበቃ በኋላ የተወሰኑ ጓደኞቼን ለጥቂት ወራት በቤታችን እንዲቆዩ አድርገናል። ወደ ልምምድ ቦታ የሚወስደን ማጓጓዣ ችግርና ለትምህርት የሚሆኑን ነገሮችን አለማግኘታችንን የመሰሉ ጥቃቅን ችግሮች ብቻ ገጥመውናል። ስለሆነም ለጓደኞቼ ሁኔታው እንዲቀላቸው ሆኗል ነው ያለው። 3 ተጫዋቾች ብቻ በፓራዳይዝ ከተማ በመኖር ላይ ይገኛሉ። ወደ ሌሎች ከተሞች የፈለሱት ተጫዋቾች ግን ወደ ከተማዋ ለመመለስ በየቀኑ እስከ 1 ሰዓት የሚፈጅ ጉዞ ያከናውናሉ። ወደ መለማመጃ ሜዳው በምንሄድበት ወቅት ልጆቹ አስቸጋሪውን ውሏቸውን ከኋላቸው ተተው በእግር ኳስውና በሚሰሩ ስራ ላይ ሲያተኩሩያቸዋለው ነው ያሉት አሰልጣኝ ሪግ። ከአስደንጋጩ ክስተት በኋላ ትሬንቸራ እንደሚለው አንዳንድ ለውጦች በርግጥም አውንታዊ ናቸው። ሁሉም ተጫዋቾች በየቀኑ የሚያሳልፉትን ፈታኝ ጊዜ በመረዳት የአብሮነት ጉዟቸውን ለማጠንከር ጥረት እያደረጉ እንደሆነም ይናገራል። አሰልጣኞችና የትምህርት ቤቱ ሰራተኞች ከተማሪዎቻቸው ብዙ እንደተማሩ ይናገራሉ። እነዚህ ካስከፊው እሳት የተረፉ አይበገሬዎች በጥንካሬ በቁርጠኝነትና ልባምነት ውስጥ የማይቻል ነገር እንደሌለ በማሳየት ለፓራዳይዝ ከተማ ነዋሪዎች ተስፋ እየሆኑ ነው።
ማጥቆሽ ለዛሬ ያዝላችሁን እስቲ ለየጨረስን ነው። በዝግጅቶቻችን ላይ የሚኖራችሁን አስተያየት በፌስቡክ አስዩ ያምሃሪክ በትዊተር እንዲሁ #ጋቢናቪን በመጠቀም አድርሱን።
የዛሬውን መሰናዶ ከመዝጋታችን በፊት ግን በድጋሚ የማሳሰቢያ ወይም ማስታወቂያ ይኖረናል። የመደመርን ሐሳብ ከመንሸውም ቢሆን እንዳልተቀበሉት የኦሮሞ ዲሞክራሲያዊ ፓርቲ ምክትል ሊቀመንበርና ኢትዮጵያ መከላከያ ሚኒስትር አቶ ለማ መገርሳ ከቪኦኤ ጋር ከሰሞኑ ባደረጉት ቃለ ምልልስ ማስታወቃቸው ይታወሳል። በሳቸው ሐሳብ ላይ የኢትዮጵያ ብልጽግና ፓርቲ ኦሮሚያ ጽፈት ቤትም ምላሽ ሰጥቷል። ይህን የተመለከተው ዘገባ በሳምንቱ ማክተሚያ ላይ በአማርኛ አገልግሎቱ ተሰምቷል። ዛሬ ደግሞ ከጋቢና ቀጥሎ በሚደመጡት የአፋን ኦሮሞና የትግርኛ አገልግሎቶች እንደሚደመጥ ካሁኑ ለማሳወቅ እንወዳለን። እንድታዳምጡትም እንጋብዛለን። ወደ አሁን እንግዲህ ዝግጅታችንን አጠናቀናል። በዚሁ መሰናበታችን ነው
እናስተናግዳችሁ ያመሸነው ኤደን ገረመውና
እኔ ደግሞ ሀብታሙ ስዩም ነኝ። ሞክቢሊያ ቤሮ በቅንብሩ ረድቶናል። ደህና ደሩ።
ኩን ራዲዮ ሰገሌ አሜሪካቲ